በተገባደደ 2014 የኢትዮጵያውያን ዘመን ኢትዮጵያውያን ጦርነት፣ የኑሮ ውድነት እንዲሁም ደግሞ ሌሎች ማህበራዊ ምስቅልቅሎችን አያስተናገዱ አሳልፈዋል። በመጪው 2015 ዓመተ ምህረት ታዲያ ተስፋን ሰንቀዋል።
ምንድነው እኔ አላፈኝነቴ ለሀገር የሚለው ነገር በራሴ መወጣት ፈልጋለሁ። 2014 ላይ የተደረገውን ነገር ጅስ 2015 ላይ እንዳይደረግ በሚለው ማለት ነው።
በምሽቱ የእናንተን አስተያየት የምንሰማ ይሆናል። በሌላ ርዕስ ደግሞ በቤንሻንጉል ጉሙዝ ሴት ተማሪዎች ሁለተኛ ደረጃ ተማሪዎች በትምህርታቸው እንዲቀጥሉ ለማበረታታት የተቋቋመ አንድ ተቋም ጋር እናስተዋውቃችኋለን። ሌሎች ጥንቅሮችም አሉን። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? የጳጉሜ 2 የሮብ ምሽት የጋቢና ቤ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ከአምሳት ጀምሮ መደመጡን መታየቱን ይቀጥላል። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። ኤደን ገረመው መሰናዶውን እየመራው፣ ኤልያስ አስማረ ደግሞ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምጽ ዘጋቢዎች፣ ስቱዲዮ ባለሙያዎች፣ ዲጂታል ባለሙያዎችና እንዲሁም ደግሞ ኤዲተሮችና አዘጋጆች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አራት ዓመተ ምህረት ሲጠናቀቅ የቀናት ፍድሚያቸው ናቸው የቀሩት። ዛሬ የዓመቱን የመጨረሻውን ሮብ እያሳለፍን እንገኛለን። እየተገባደደ ባለው 2014 ዓመተ ምህረት ታዲያ በተለይም ከሰላምና ጸጥታ ጉዳዮች አንጻር አስቸጋሪ እንደነበረ የገለጹት የአሜሪካ ድምጽ ያነጋገራቸው ኢትዮጵያውያን የፊታችን እሁድ ከሚጀምረው አዲስ ዓመት የተሻለ እንደሚሆን ተስፋ ሰንቀዋል። አዲሱ 2015 ዓመተ ምህረት የሰሜን ኢትዮጵያ ጦርነት ሰላማዊ እልባት የሚያገኝበት እንዲሆንም ምኞታቸውን ገልጸዋል። የኑሮ ውድነትና እንዲሁም ደግሞ ሌሎች ማህበራዊ ምስቅልቅሎችም እንዲሻሻሉ ተመኝተዋል ይለናል ዮናታን ዘብጀስ።
የሐዋሳ ከተማ ነዋሪና በሐዋሳ ዩኒቨርሲቲ የውጭ ቋንቋዎች ትምህርት ክፍል የእንግሊዝኛ ቋንቋና ስነ ጽሑፍ መምህር ዶክተር ተሾመ መንገሻ ሊጠናቀቅ ቀናት የቀሩት 2014 ዓመተ ምህረት በአብዛኛው አሉታዊ ባሏቸው ሁኔታዎች የተሞላ መሆኑን ነው የሚናገሩት።
2014 ዓመት ለሀገራችን በጥቅሉ እንደው ስናየው ጥሩ አይደለም። ምክንያቱም አንደኛ የኢኮኖሚ ቀውስ፣ የገንዘብ አለመግዛት መቻል፣ የኑሮ መወደድ በተለይም በከተሞች አካባቢ በብዛት ተንሰራፍቶ ይታያል። ይሄ ህዝብንም ሆነ እኔንም ጨምሮ ቅሬታ የፈጠረ ጉዳይ ነው። እና የኢኮኖሚ ጉዳዮች፣ የኢኮኖሚ አለመረጋጋት ያለ በዚህ ከዚህ በተጨማሪ በሰሜኑ የሀገራችን ክፍል ያለውን ጦርነትም እንደዚሁ የራሱን አሻራ ጥሎ ያለፈና አሉታዊ ተጽዕኖ ያሳደረ ነው። እና ሄዶ ከጦርነቱ ጋር የተያዘ ነው ኢኮኖሚም ቢሆን። እና እነዚህ ነገሮች በሀገራችን ላይ ከፍተኛ ቅሬታንና ከፍተኛ ሀዘንን ጭምር የፈጠሩ ጉዳዮች ናቸው።
የምስራች ዘውግ በበኩሏም አመቱ እሷንም ጭምር ያሳዘነ እንደነበር ተናግራለች።
እነሱ ለመናገር ያው 2014 ላይ ሁላችንም በአገር ደረጃ ያው በጣም ያዘንበትና አንዳንድ ደግሞ በዛውም ልክ ደግሞ ያዘንበትም ነገር እንዳለ ሆኖ ያው ደግሞ አገራችንን ደግሞ በሰላም ረገድ አንድ ላይ ሆነን በአንድነት ያስቀጠልነውም ነገር አለ። ግን እንዳይደገም ያው እኔም ፈልገው እንደኔ እንደ ሀገር ምንድነው እኔ አላፈኝነቴ ለሀገር የሚለውን ነገር በራሴ መወጣት ፈልጋለሁ። 2014 ላይ የተደረገውን ነገር ጅስ 2015 ላይ እንዳይደረግ በሚለው ማለት ነው።
አቶ አድማሱ ኤርሰሙም የቀደሙትን ሐሳቦች ነው የሚያንጸባርቁት።
እንደ ኢትዮጵያ አጠቃላይ ታዩ ብዙ አይነት መጥፎ ነገሮች አሉ። ለዛው ልክ አንዳንድ የሚያስደስቱ ነገሮችም አሉ። ፖለቲካሊ ፖለቲሳይዝ እናደርጋቸው የህዳሴ ግድብ ሶስተኛ ዙር የውሃ ሙሌት እንደ ጥሩ ጎን የሚታይ ነው። ከዛ ውጪ ብዙ አንዳንድ ከኑሮ ውድነት አንጻር ነው፣ ከጦርነቱ ከሶስተኛ ዙር ጦርነት የተጀመረ ሶስተኛ ዙር ጦርነትም ተነሳ እዛ ላይ ከዚህ አንጻር የተለያዩ ተስፋ የሚያስቆርጡ ነገሮች የሚታዩበት አመት ነው ብዬ ነው በእኔ በኩል አስተያየት መስጠት የሚፈልገው።
አመቱ እንዳስደነግጣቸው ማለቁን የተናገሩት ደግሞ ሌላም የሐዋሳ ከተማ ነዋሪ የሆኑት ወይዘሮ ትግስት ሰሙ ናቸው።
2014 ዓመተ ምህረት ብዙ ያስደነገጡ ነገሮችን ያየንበት ዓመተ ምህረት ነው። ለምሳሌ በዚህ በጦርነቱ ጉዳይ ያለው ነገር በጣም አሳሳቢ በጣም የብዙዎች ህይወት ያለቀበት እና አሁንም ደግሞ በድጋሚ ጦርነቱ ተመልሶ ሰላምን ትተው ወደ ጦርነት የገቡበት መንገድ ነው ያለው። እግዚአብሔር ይሄንን ጦርነት አሳልፎ መልካም ነገርን እንድናይ መልካም ነገርን እንድንሰማ መጪው 2015 ዓመተ ምህረት የሰላም የፍቅር የጤና እንዲሆንልኝ ለመላው ኢትዮጵያ ህዝብ እመኛለሁ።
የሐዋሳ ዩኒቨርሲቲ ዶክተር ተሾመ መንገሻ በጎ የሚሏቸው ክንውኖች እንደነበር ማስረድቷል።
ባጭር ጊዜ ከናወናል ተብሎ ያልተጠበቀው የህዳሴው ግድብ መጠናቀቁ ትልቅ ድላችን ነው። ሁለተኛ እንግዲህ ትልቅ መንግስቱንም ሆነ መላውን ህዝብ የሚያስመሰግን ተግባር ነው። አንዲያ የሚያስመሰግን እንት ነው። ሁለተኛ ከጸጥታው አቋያ በየውጭ ተንኳሾችን በተለይ ባልሸባብ ላይ የተወሰደው እርምጃ የሚያበረታታ ነው። ሶስተኛ እንደገና ለመጥቀስ በዚህ በ2014 ኮቪድ ራሱ ተቆጣጥረን መዘዙ ራሱ ወደዚህ ሳይሻገር መቅረቱ ራሱ ትልቅ እንደው የሚያሸልም እንት ነገር ነው።
አቶ ሰይድ ኢማም አመቱ ሁለት የተለያየ መልክ ነበረው ብሏል። አውንታውና አሉታው በሚል የሚገለጽ አቶ ሰይድ በ2015 ዓመተ ምህረት የጦርነት ወሬ መስማት እንደማይሹ ይናገራሉ። አመቱም ካለፈው ስህተቶቻችን ተምረን የምናልፍበት መሆን አለበት ነው የሚሉት።
ጥራኔ አይኖር አይደለም አስተምሮ ሊያልፍ የሚችልውን አይነት ሰላማዊ የሆነ ጥራኔ አለ። እነዛ ነገሮች እኔ እንጃ ጦርነት ማይኖር ደስ ይለኛል። ለኔ የሰው ህይወት ማይሞት መሞት አይቀርም። ማንም ሰው ይሞታል፣ ጊዜውን ጠብቆ ይሞታል። ግን ሞትን አናቆምም፣ ግን በጦርነት አይሆንም።
የምስራች ዘውገ በበኩላም 2015 ዓመተ ምህረት በተለይ ወጣቶች ከሐሰተኛ ወሬ እንዲሁም ከጥላቻ አስተሳሰብ የሚወጡበት እንዲሆን ምኞቷም ሆኖ ተናግራለች። እሷም ኃላፊነቷን እንደምትወጣ ማብራርታለች።
ሶሻል ሚዲያ ላይ የሚደረጉ ውሸት የሆኑ ነገሮችን እውነት በማስመሰል በወሬ ደረጃ በማስፋፋት ሊሆን ይችላል። ያን ነገር ግን በመቅረፍ የሀገርን ሰላም በመናገር እንዲሁም ደግሞ ለሀገር ሰላም ተክተን በመስራት 2015ን የኛን ጥራት ሀገር ስለምትፈልግ ማለት ነው።
ዶክተር ተሾመም የሰሜኑ ጦርነት ቆሞ የኢትዮጵያ ህዝብ የሰላም አየር እንዲተነፍስ እንደሚመኙም ገልጿል።
በተቃራኒ ኃይሎች መካከል የሚደረጉ ውይይቶች ለሀገር አስበው ከራሳቸው በላይ ለሀገርና ለቀጣይ ትውልድ አስበው ያ ተጠናቆ ሁላችንም ሰላምን እንድናገኝ ሰፊ ምኞቴ አለ።
ከጦርነቱ ከመፈናቀልና ከንጹሃን ግድያ በተጨማሪ ህዝቡን ሲያስጨንቅ የከረመው የኑሮ ውድነት ነው ያሉት ወይዘሮ ትዕግስት ባለፈው አመት ይህ እንዳይሆን ምኞታቸውን ገልጿል።
ሀገርን ብሎ ነው ያሳለፈና የተሻገረ ያለው እንጂ የኑሮ ውድነቱ በጣም ከባድ ነው። በጣም በፊት ከነበረው ዛሬ የምትገዛቸው ነገሮች ሁሉ በጣም ደብል እየጨመሩ ከዛ በላይ እየጨመሩ ናቸው። ግን ሀገር ነውና ሀገር ምን ላይ እንዳለች ታስባለ። ያንን እንደ ሁኔታው ለመሻገር ተሞክራለ።
አቶ አድማሱ 2015 ዓመተ ምህረት የተሻለ ይሆናል ለሚል ተስፋ መሰንቃቸውን ተናግሯል።
ጥሩ የተሻለ አመት ይሆናል። አሁን 2014 ላይ አሳለፍናቸው ብዙ እንትኖች አሉ። ዲጂ እንዳይደገም የምንፈልጋቸው ነገሮች አሉ። የጦርነቱ ኑሮ ውድነቱ ሁሉ ነገር አብቅቶ 2015 በጣም ብሩህና ኢትዮጵያ ወደ ከፍታ አማማ የምትወጣበት አመት ይሆናል ብለን ተስፋ እናደርጋለን ነው።
አቶ ሰይድ ኢማም ደግሞ የጥንቱ ያሉት የኢትዮጵያውን አንድነት እንዲመለስ መሻታቸውን ገልጸዋል።
አብረው ታሳድገውት ይዘውት የመጡት ባህላዊ አስተሳሰባቸውን ይዘው እያንዳንዱ ችግርም ቢኖር ተውጦ አንድነታቸውን በአንድነት እንዲኖሩ ነው የምፈልገው ነው።
ኢትዮጵያውያን ለጠናቀቀ ቀና ተቀረሩትን 2014 ዓመተ ምህረትን ሸኝተው አዲሱን 2015 ዓመተ ምህረትን ሊቀበሉት በጣት የሚቆጠሩ ቀናት ናቸው የቀሩት። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ዮናታንና አስተያየት ሰጪዎቹን አብዝተን እናመሰግናለን። እኛም እነዚህ ሰናይ ምኞቶች እንዲሳኩ ምኞታችን ነው። ኩሶ ኢንተርናሽናል የተሰኘ ዓለም አቀፍ ተቋም በኢትዮጵያ የሴቶች ትምህርት ተሳትፎ እጅግ አናሳ ከሆነባቸው አካባቢዎች አንዱ በሆነ በቤንሻንጉል ጉምዝ ክልል ውስጥ ሴቶች በትምህርታቸው ትልቅ ደረጃ ላይ እንዲደርሱ እየሰራ ይገኛል። ስመኝሽ የቆየ በክልሉ የሚማሩ ሴት ተማሪዎችና የተቋሙን ኃላፊ አነጋግራ ሴት ተማሪዎች ያሉባቸው ችግር ለመቅረፍ እየተደረጉ ያሉትን ጥረት የሚያስቀኝ ዘገባ አሰናድታለች።
በቤንሻንጉል ጉሙዝ ክልል አሶሳ ከተማ በአሶሳ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪ ሆነችው ሌሊሴ አባያ ትምህርቷን ሳታቋርጥ እዚህ ለመድረስ ከፍተኛ ጥረት ማድረግ ነበረባት። ምክንያቱ ደግሞ ለትምህርት የሚያስፈልጓትን ቁሳቁሶች ለማሟላትና ቤተሰቦቿን በኢኮኖሚ ለመደገፍ የተለያዩ ስራዎችን መስራት ስለነበረባት ነው።
አንዴ የታማው ማስተካከል ነበርኝ ነው ሰውቤቱን ተራ ነበር ባትሪ ታይኒ ዩኒት ሌላ ፍራክሽን ታጠገብ ተራ ነበርና ትንሽ ለትምህርት ማለት በሰዓት እንዳልከታተል የማጥናት ጊዜያቶች እንዳይኖሩ የሚያደርጉኝ ብዙ ተጽዕኖች ነበሩብኝ።
በዚሁ በአሶሳ ሁለተኛ ደረጃ ትምህርት ቤት የ10ኛ ክፍል ተማሪ ሆነችው አፎሚያ ስማቸውም እንዲሁ በብቸኝነት ያሳደጓት እናቷ አቅመ ደካማ በመሆናቸው ለትምህርት የሚያስፈልጋትን ድጋፍ በቀላሉ ማግኘት ይቸገር እንደነበር ትገልጻለች።
እናቶቻችን እና እናቴ ቻንስ ተስተደብሪ ፋንደሙን የሚያሚያ ትምህርት ማለት በትምህርት አለ ነው ብዙ ማንቀሳቀስ ይችላል። ስለዚህ ብዙ የኢኮኖሚ እጥረት ነበረብንና በዛ ነው ማለት ከዛም በኋላ ነው በደንብ መማር የቻልኩት።
ልክ እንደ ሌሊሴና አፎሚያ በቤንሻንጉል ክልል ውስጥ የሚማሩ ሴት ተማሪዎች በአስቸጋሪ ሁኔታ ውስጥ የሚማሩ በመሆናቸው አብዛኞቹ ትምህርታቸውን እንዲያቋርጡ ይገደዳሉ። የኢኮኖሚ አቅም ውስንነት፣ በሴቶች ትምህርት ዙሪያ ግንዛቤ ማነስ፣ ያለእድሜ ጋብቻና የመሳሰሉት ተግዳሮቶች ለሴት ተማሪዎች ትምህርት ማቋረጥ ዋና ምክንያቶች መሆናቸውንም የትምህርት ባለሙያዎች ያስረዳሉ። መቀመጫው በካናዳ የሆነው ኩሶ ኢንተርናሽናል የተሰኘ ዓለም አቀፍ ተቋም ባጠናው ጥናትም ኢትዮጵያ ውስጥ አንደኛ ደረጃ ትምህርት ቤት ተመዝግበው ከሚማሩ ሴት ተማሪዎች ውስጥ 47% የሚሆኑት አምስተኛ ክፍል ሲደርሱ እንደሚያቋርጡ፣ 75% የሚሆኑት ደግሞ ሁለተኛ ደረጃ ትምህርታቸውን መቀጠል ሳይችሉ እንደሚቀሩ ያመለክታል። ይህን ሁኔታ ለመቀየር ታዲያ ተቋሙ ከሁለት አመት በፊት ሴት ተማሪዎችን የሚያግዝ ዩ ገርልስ 2 የተሰኘ ፕሮጀክት በቤንሻንጉል ጉምዝ ክልል መጀመሩን የተቋሙ የኢትዮጵያ ወኪል አቶ ወንደሰን ከበደ ገልጸውልናል።
በመጀመሪያ ደረጃ ትምህርታቸውን ቀጥለው ወደ ዩኒቨርሲቲ ለመግባት የሚያስቡ ሴት ተማሪዎችን እናወዳድራለን። አወዳድረን በሚያስቀምጡት ራይ ወይንም እቅዳቸው አኳያ በመምረጥ እነዚህ የተመረጡ ሴት ተማሪዎች አንድ በአካዳሚ እንዲበረቱ ተጨማሪ ስልጠና ይሰጣቸዋል። ያ የሚደረገው እንዴት ነው? መምህራኖቻቸውም ስልጠና ይሰጣል። መምህራኖቹ ደግሞ በሚያስተምሩበት ትምህርት ቤቶች ውስጥ የሚያከናውኑትን ፕሮግራም ለስርዓተ ጾታን ባማከለ መልኩ አዘጋጅተው በተለይ ሴት ተማሪዎችን የሚደገፉበትን ነገር ያመቻቻሉ። ከዛም በተጨማሪ የሶሻል ክህሎታቸውን ለማሳደግ ድጋፍ እናደርጋለን። ለምሳሌ ራሳቸውን ስለማወቅ ቪዥናቸው እንዴት ነው ሴት የሚያደርጉት? እንዴት ነው ራሳቸውን የሚገልጹት? እንዴት ነው አካባቢያቸውን የሚመለከቱት? በሪፕሮዳክቲቭ ሄልዝ ዙሪያ ላይ ምን እውቀት አላቸው? እንዴት ነው ራሳቸውን ፕሮቴክት ሊያደርጉ የሚችሉት? የሚል ስልጠናዎችን እናከናውናለን። ከዛም በተጨማሪ በደከሙባቸው የትምህርት ዘርፎች ላይ ተጨማሪ የቱቶሪያል ድጋፍ ይደረግላቸዋል። አይሲቲ ቴክኖሎጂ ዙሪያ ስልጠና እንዲያገኙና ማትሪክ ተፈትነው በሚያልፉበት ወቅት በዩኒቨርሲቲ ደረጃ ለሚወስዱት የትምህርት ብቃት ችሎታ እንዲኖራቸው የማመቻቸት ነው።
ኩሶ ኢንተርናሽናል በአሁኑ ወቅት ለ672 ሴት ተማሪዎች ድጋፍ እያደረገ ሲሆን ከነዚህ ውስጥ 131 የሚሆኑት ዘንድሮ የ12ኛ ክፍል መልቀቂያ ብሔራዊ ፈተና ተፈታኝ ናቸው። ወደፊት ኢኮኖሚክስ ለማጥናት የምትመኘው ሌሊሴም ከነዚህ ተፈታኝ ተማሪዎች አንዷ ስትሆን በዩ ገርልስ 2 ፕሮጀክት ውስጥ በመግባቷ በትምህርት ያገኘችው ለውጥ እንዲህ ትገልጻለች።
በጣም ብዙ ልዩነት አለው። አንደኛ ክፍል ካልደረሱ በፊት ስምሳዊት ነበር ማመጣው፣ 68-66 ምናምን ነበር ማመጣው። ከዛ በኋላ ግን ወደ 70 ተሻሽል ያለው። በኩሶ ውስጥ ያገኘሁት በጣም በሊደር በስልጠናዎች በጣም ብዙ እውቀቶችን አግኝቻለሁ። ከዛ ባለፈ ደግሞ በትምህርት ቁሳቁሶች፣ በዩኒፎርም፣ በጫማ፣ በመጽሐፍቶች እና በተለያዩ በቃ ትምህርት የትምህርት አጋዥ የሆኑ ቁሳቁሶችን አማቶሊን ወደ የትምህርት አጋዥ መጽሐፍ የሆኑትን ወደ 16 መጽሐፍ ተሰጥቶኝ እሱን እያነበብኩ ነው የሚገኝ።
ኩሶ ለሴት ተማሪዎች የሚያደርገው እገዛ የተሟላ እንዲሆን ወላጆቻቸውን በኢኮኖሚ የማገዝ እና የአካባቢው ማህበረሰብ ለሴቶች ትምህርት ያለውን ግንዛቤ እንዲያሻሽል ከክልሉ መንግስትና ከትምህርት ቤቶች ጋር በመሆን የተለያዩ እንቅስቃሴዎችን እንደሚያደርግ አቶ ወንደሰን ያስረዳሉ።
የነዚህ ሴት ተማሪዎች ፕሮግራም በትክክል ጀምረው እንዲጨርሱ ለማድረግ ከወላጆቻቸው ጋር እንሰራቸው በርካታ ስራዎች አሉ። ሴት ልጅን ማስተማር ማለት ሀገርን ማስተማር የሚለውን ቪዥን ፕሮሞት በማድረግ ነው ስራችን የምናከናውነው። በዚህ በፕሮጀክት ውስጥ የሚታቀፉ ሴት ተማሪዎች ጊዜያቸው ምናቸውን ለትምህርታቸው እንዲያተኩሩ ወላጆች ሲያስደርጉ፣ ወላጆች ደግሞ ለወላጆችም የሚሰጣቸው ድጋፎች አሉ። ብድር ተመቻችቶላቸው ኦፖርቹኒቲዎች ይፈጠራሉ።
ህግ ለማጥናትና በማህበረሰብ ውስጥ ለሚታዩ ችግሮች ፍትህን ለማምጣት የምትመኘው አፎሚያም በተለይ ለወላጆች የሚደረገው ድጋፍ የቤተሰብ ኃላፊነት ለሚሸከሙ ሴት ተማሪዎች ትልቅ እፎይታ እንደሆነና ሴት ተማሪዎች ትልቅ ቦታ እንዲደርሱ ብርታት እንደሚሆናቸው ትገልጻለች።
ያው በማህበረሰቡ ምን ይገንዘብ ያሁን ላይ ለምን ሴቶች ማስተማር ሀገር ማስተማር ይበረልና ሴቶች በሚገባው መማር አለባቸው። የት ማድረስ ይችላሉ ሴቶች? እና ለሴቶች የተለየ ድጋፍ መደረግ አለበት። አሁን ላይ በጣም ተሻሽሏል። በከተማችን ደረጃ የተለያዩ ለሴት የሚሰሩ ድርጅቶች አሉ። ያው ካልተማሩ የት መድረስ አይችሉም። ቤት ውስጥ ልጅ አሳዳጊ ወይም ደግሞ የቤት መሬት ብቻ ሆኖ ነው የሚቀሩት። ማለት የሰው እጅ ወይም ደግሞ የባሎቻቸውን እጅ ብቻ እያዩ መኖር ስለሌለባቸው ወጥተው የተሻለ ነገር አላማቸውን መሰካት ይችላሉ የሚመስለው።
ኩሶ ኢንተርናሽናል ለሴት ተማሪዎች ድጋፍ ማድረግ ከጀመረ ባሉት 2 አመታት ውስጥ በርካታ ለውጦችን ማየት መቻላቸውን የሚገልጹት አቶ ወንደሰን የታዩትን መሻሻሎች እንዲገልጿቸዋል።
አንድ ያየነው ለውጥ ምንድነው? የሴት ተማሪዎች አካዳሚክ ተሳትፎ ከፍ ያለ ነጥብ አግኝተዋል፣ አሻሽለዋል። ሶሻል ክህሎታቸው አመለካከታቸው በተደረገው ጥናት መሰረት ወደ 54% ነበር። አሁን ከፍ አድርገው ወደ 82% ከፍ ያለ ሪዛልት አምጥቷል። ይህን የሚያሳየው ነገር ምንድን ነው? ድጋፍ ከተደረጉና በትምህርታቸው ላይ እንዲያጠኑ ኦፖርቹኒቲ ከተፈጠረ የአካዳሚክ ፐርፎርማንሳቸው ከፍ እያለ
በተለይ አካባቢያቸው የትምህርት ተቋም ባለመኖሩ ከአካባቢያቸው ርቀው ለመኖር የሚገደዱ ሴት ተማሪዎች በሚደርስባቸው ጾታዊ ትንኮሳ፣ ያቅም ማነስ እንዲሁም በትንሽ ነገር በመታለል ያላሰቡት ኑሮ ውስጥ የመግባት ችግር ተወግዶላቸው በትምህርታቸው እንዲበረቱና ትልቅ ቦታ እንዲደርሱ እንደ ኩሶ ኢንተርናሽናል አይነት ተቋማት ትልቅ ሚና ይኖራቸዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ጋቢና ቤ መታየቱን መደመጡን ይቀጥላል። ኢትዮ ስዊዝ የስፖርት ማህበር በስዊዘርላንድ የሚኖሩ ትውልደ ኢትዮጵያውያን በስፖርትና በባህል ለማስተሳሰር የሚጥር ማህበር ነው። ማህበሩ ከጥቂት ቀናት በኋላ 7ኛውን የባህልና የስፖርት ፌስቲቫል በቤዝል ከተማ ለማካሄድ ቀጠሮ ይዟል። በዋዜማው ከማህበሩ አመራሮች ጋር አጠር ያለ ቆይታም አድርገናል። ሀብታም ስዩም ከፌስቲቫሉ አዘጋጅ ኮሚቴ አባላት መካከል ከናንደኤል ብስራትና ታሪኩ ገብሬ ጋር አጭር ቆይታ አድርጓል። ቆይታቸው ዳንኤል አስቀድሞ ስለ ማህበሩ አመሰራረት ከሚናገርበት ይጀምራል።
ኢትዮ ስዊዝ ማህበር እንግዲህ እዚህ የስፖርት ማህበር የተቋቋመው በ2005 ዓ.ም ነው። በፈረንጆች 2005 ዓ.ም ነው። አሁን ወደ 17ኛ ዓመት ተሸጋግሯል። አንድ የጎረምሳ ልጅ እድሜ ይዟል ማለት ነው። እና እንግዲህ በዚህ ስዊዝ ውስጥ ያለን ኢትዮጵያውያን በወቅቱ ብዙዎቻችን በወጣትነት እድሜ ስለነበርን ኳስ እንጫወት ነበረ። እኛም አካባቢ ደግሞ ጥሩ ኢትዮጵያ ውስጥም እስከ ብሔራዊ ቡድን ደረጃ ይጫወቱ የነበሩ ልጆች ስለነበሩ በየእረፍቱ ሰዓት እንጫወት የነበረን ልጆች ሰባስበን በአውሮፓ የኢትዮጵያን የባህልና ስፖርት ማህበር አለ፣ እሱ የሚያዘጋጀው አመታዊ ዝግጅት ይደረግ ነበር በወቅቱ ቤልጅየም ላይ። እዛ ለመሳተፍ በ2005 ያው የመጀመሪያ ተሳትፎ ነው። እዛ ለመሳተፍ ያው ኢትዮ ስዊዝ ባልና ስፖርት ማህበርን እንደ ማህበር መስርተ እዚህ ያሉ ኢትዮጵያውያን ያው ያልባሪ ቦታ እንዳይውሉ በረፍታቸውን ዊኬንዳቸውን እዚህ ስፖርት ሜዳ እንዲያሳልፉ በማሰብ ሰብሰብ ብለን እንግዲህ ቤልጅየም 2005 ተሳትፈ ከዛ ጀምሮ እስካሁን ድረስ የተሳተፍን ነው ማለት ነው። ላለፉት 17 ዓመታት።
መልካም። ወደ ታሪኩ ልምጣና በአመታት ውስጥ ይሄ የእናንተ ማህበር በስዊዘርላንድ የሚኖሩ ኢትዮጵያውያንን በማቀራረብ ረገድ የነበረው ሚና ምን ነበረ? ይሄ ፌስቲቫል የታለመለትን አላማ በመምታት ረገድስ ምን ያክል ተሳክቶለታል?
አመሰግናለሁ አብታሙ። እንግዲህ ያው ወንድሜ ዳኒ እንደገለጸው 17 አድርገን አስገብተናል። ለዚህ ለተደረገው ነገር ትንሽ ዘግይተናል። በጣም አለት ሰባተኛው ነው እንግዲህ አሁን የሚደረገው። ግን ቢሆንም መጀመሪያ የምናየው የነበረው ራሳችንን ሰብስበን ተሰባስበን በአውሮፓ ያለው ዝግጅት ላይ እንደዛም ሆኖ ግን ቲሙ ቡድኑን ብቻ ይዞ ሳይሄድ ባሶችን በመከራየትና ህብረተሰቡ እንዲሳተፍና እዛ ቦታ ላይ እንዲውል እንዲገናኝ ያደርግ ነበር። ከዛ በመነሳት ለምንስ እንደዚህ በዛ ያለ ህዝብ እኛን የሚደግፉን ደጋፊዎች ማህበረሰቡ እዚህ ያለው እንደዚህ ከበዙልን ለምን ሀገራችንስ ላይ የራሳችን የሆነ ከዚህ በኢሮፕ ኢትዮጵያኖች ስፖርት እና ባህል ፌዴሬሽን የሚያዘጋጀው በፊት አዘጋጅተን ለዛም ዝግጅት የሚሆነንም መሰባሰባችንን አጠናክረን ለምን አንሄድም በሚል ጀመርንና ያንን የመጀመሪያውን ሂደት እንግዲህ በጄኔቫ ላይ ያደረገን የተለያዩ ካንቶኖች ካንቶን ነው የሚባለው ያው ስቴቶች ውስጥ ነው ያለነው የተለያየና ጄኔቫ ላይ ጀመረን ጥሩ እንቅስቃሴ ጥሩ እንትን አገኘን። ህብረተሰቡ መጣ። በተለይ ደግሞ ታዳጊዎች ላይ የነበረው ሁኔታ በጣም ጥሩ ነውና ያ ነገር አነሳሳን አበረታታንና እንግዲህ ያው እስከ ሰባተኛው ድረስ ደረስን ማለት ነውና ህብረተሰቡ በዚህ ብዙ ነገር ተጠቅሟል። ይገናኛል ባህሉን እዛ ላይ ያለው ህብረተሰቡ ብቻ ሳይሆን እዚህ አገር የሚኖረው ራሱ ነዋሪው የኢትዮጵያ ዜጋው እየመጣ የሚያባይ ያለው ሁኔታ መገናኘት ሙዚቃውን ምግቦቹን ሁሉ ነገር በማየት ተደስቶበታልና ጥሩ ነገር አግኝተንበታል። በደስተኛ ሆኜ ነው የማወራውና አሁንም ቢሆን ያንን ግብ የመጣበት ለኛ ማበረታታት ሰጥቶን በየአመቱ የምንቀጥለው ነገር ሆነ ማለት ነው።
መልካም። እንግዲህ ዛሬ የተገናኘ ነው ሰባተኛውን የኢትዮ ስዊዝ የባህልና ስፖርት ባልን ለማዘጋጀት እየተሰናዳችሁ ባላችሁበት ሰዓት ነው። በዘንድሮ ፌስቲቫል ምን አይነት ክንውኖች ይኖራሉ? ወጣቶች በዚህ ፌስቲቫል ውስጥ ደግሞ አበይ ተዋናያን እንዲሆኑስ ምን አይነት ነገሮችን እያደረጋችሁ ነው? ዳንኤል ወደ አንተ ልመለስ።
ያው እንደተባለው ዘንድሮ ለሰባተኛ ጊዜ ነው ሰባሰበው የዝግጅት የሚደረገው። ከተጀመረ 9 አመቱ ነው። ግን ባለፉት 2 አመታት በኮቪድ ምክንያት ዝግጅቱ ሳልነበረ ያው ተቋርጦ ነበር። እንግዲህ ይሄ ዝግጅት እዚህ ስዊዘርላንድ ውስጥ ትልቁ ኢትዮጵያውያንን የሚያሰባስብ ድርጅት ነው፣ ፌስቲቫል ነው፣ በባህልና በስፖርት መስክ ማለት ነውና እንዳልከው ዋናው የዝግጅት ተዋንያን ወጣቶች ናቸው። ኳስ ብቻ ሳይሆን ደግሞ በባህልም አለ። በባህል የሙዚቃ ዝግጅቶች፣ ውዝዋዜዎች ለልጆችና ለዚህ ሀገር ነው ለተወለዱ ልጆችና ለዚህ ሀገር ነዋሪ ባህላችን ኢትዮጵያዊነታችንን የምናሳይበት ትልቁ መድረክ ነውና የዘንድሮ ዝግጅት በኳሱ ዘርፍ እንደሌላው ጊዜ እዚህ ስዊድን ውስጥ ያሉ ብቻ ሳይሆን ከአውሮፓም ከስዊድንና ከጀርመን የሚመጡ ቡድኖች ይኖራሉ። እዚህ ደግሞ ሁሌ በየጊዜው ዝግጅት ስናዘጋጅ ኤርትራውያን ወንድሞቻችን አሉ። ያው አንድ ህዝቦች ነን፣ ተመሳሳይ ባህል ያለን ህዝቦች ነን። የዝግጅታችን አድማጮች ናቸው። ብዙ ጊዜ ያው እነሱም እንደ ቡድን ይዘው ይመጣሉ፣ ይሳተፋሉ። እና ይሄ ዝግጅት እንግዲህ ዘንድሮ እኛ የምንጠብቀው ያው የተቀዛቀዘ ባለፉት 2 ዓመታት የተቀዛቀዘ ነበረ በኮቪድ ያው ሁሉም ቦታ ይታወቃል። ያንን ስሜት ለማስረሳት ሀገራችን ውስጥ ደግሞ የተፈጠሩ ችግሮች አሉ። ያው እንደምታውቁት ሰውን ህብረተሰቡን ትንሽ የማራራቅ ሁኔታ ነበረ፣ መቀዛቀዝ ነገር ነበረ። እና ይሄ ዝግጅት ያንን አንድነት ያንን ኢትዮጵያዊነት መልሶ ያመጣል፣ ሰውን ያሰባስባል የሚል እኛ ፍላጎት አለን። እቅዳችንም ያ ነው፣ እዛ ነው እየሰራን ያለ ነው። እንግዲህ ከእግዚአብሔር ጋር ይሳካል ብዬ ገምታለሁ።
መልካም ወደ ታሪኩ ልመለስ። እንግዲህ ከሀገር ቤት ርቆ እንደዚህ ያለን ዝግጅት ማዘጋጀት እንደዚህ ያለ ፌስቲቫልን ከአመት ወደ አመት ማሸጋገር የራሱ ፈተናዎች አያጡትም ብዬ አስባለሁ። በስካሁን ጉዟችሁ የነበሩት ፈታኝ ጉዳዮች ምን ነበሩ? በምን መልኩ ስለተፈቷቸው ይቻላችሁ?
እንደምን ስንኖር ትንሽ ከባዱ ነገር ቶሎ እንደዚህ የፕሮግራሙ ቦታዎች የማግኘት የተመቻቸ የሆነ ማለት ነው። ከኛ የሚመጣው ህብረተሰብ ጋር ያንን ነገር ምንም አይቸገር ሁሉንም ነገር ላይ በጥሩ ሁኔታ የሚያልፍበት መንገድ የሚሆንበትን ቦታ ነበረ። ትንሽ እስኪገኝና ፈተና የነበረው ግን እሱ ከተገኘ በኋላ ግን በእውነት የቲዮሲ ኮሚቴዎች በጣም ሊደነቁ የሚገባው ጊዜ ሰጥተው ቀደም ብለው በነገሩ ላይ በመነጋገር እና ዝግጅቱ ላይ በመዘጋጀት ፈተናዎችን እንግዲህ ቶሎ ለመጋፈጥ እና ወዲያው ደግሞ ያንን ለማጥፋት ሞክረው ችለዋልም እና ያ ዋናው ነጥብ እንግዲህ ሜዳ እና ቦታ ነው። ቦታው ከተገኘ በኋላ ግን ብዙዎች ነገሮች ምንም ከባድ የገጠመን ነገር የለም እስካሁን።
በመቀጠል ደግሞ የምናልፈው በአፍሪካ ውስጥ በረሃብን ለመቋቋም የተለያዩ የምግብ አማራጮችን የሚያዘጋጁ ሰዎች አሉ። የእነሱን ነው የምንመለከተው።
በናይጄሪያ የሚገኘው አልዴንቴ አፍሪካ የተሰኘው ተቋም ከውጭ ሀገር የሚገባ የስንዴ ዋጋ መናር ጋር ተያይዞ ሀገር በቀል መፍትሄ ለመፍጠር እየሰራ ይገኛል። ሬኔ ቹክስ የአልዴንቴ አፍሪካ ዋና ስራ አስፈጻሚ ናቸው።
አላማችን የምንበላውን ሁሉ ከውጭ ለማግኘት ሳይሆን በሀገራችን የበቀሉ ነገሮችን የመብላት ፍላጎት፣ በምድራችን ያለውን ምግብ በማስጠበቅ ያለንን መልካምነት ላለማካፈል ነው። ብዙ ነገሮችን ለመስራት ይጠቀሙታል።
ጆሴፍን ያቆብም በተመሳሳይ ካሳባ ነጋዴ ናት።
የካሳባ ስታርች ያመርታሉ፣ ዱቄት ያመርታሉ፣ ከዚያም ደረቅ ፓስታና ሌሎች ብዙ ተዋጽኦዎች ያመርታሉ።
ፕላንቲንግ ከተሰኘው ሙዝ መሳይ እጽዋት ዱቄት የምታመርተውና ስራ ፈጣሪ የሆነችው ጆሲ አን ሆዴኑም ይህንን መሰል መፍትሄ መፍጠሩ ስላለው ሚና እንዲህ ትላለች።
በአጠቃላይ የምንጠቀመው ስንዴ ከሀገር ውጭ የሚገዛ ነው። በዩክሬን ቀውስ ውስጥ የስንዴ ዱቄት በገበያ ላይ ማግኘት አስቸጋሪ የሆነ መጥቷል። ዋጋው ውድ ነው። እኛ ግን ሙዝ፣ ፕላንቴን በእጃችን አለ። እኛ ማምረት እንችላለን። ለዚህ ነው ከፕላንቴን የሚመረት ዱቄት ዋጋ ያለው። ኬክ፣ ፓንኬኮችና ሌሎች ነገሮችን ለመስራት የስንዴ ዱቄት ከመጠቀም ይልቅ አሁን የፕላንቴን ዱቄት እንጠቀማለን። የተለመደውን ንጥረ ነገር ከፕላንቴን ዱቄት ጋር እንቀላቀላለን።
በሌላ በኩል ደግሞ ብራያን ፊሸር ባላላ ላይ ተሰኘ የእርሻ ፕሮጀክት ያለ ሲሆን እንስሳትን እያመረተ ለምግብነት ያቀርባል።
በማዳጋስካር በተበላሹ መልክዓ ምድሮች ምክንያት ግጦሽ መሬት ባለመኖሩ ላሞችን ማርባት አይቻልም። ደኖችን መቁረጥ መቀጠል አትችልም። ስለዚህ በቀላል መንገድ መራባት የሚችሉ ነፍሳትን ማራባት ይቻላል። ነፍሳት ከተለምዷዊ የገንቢ ምግብነት በተጨማሪ የሚጠቀሙት ውሃ አነስተኛ በመሆኑ ባነሰ መኖ ማምረት ትችላላችሁ እና በአካባቢው ላይ ተጽዕኖ ያነሰ ነው።
የዚህ ፕሮጀክት የቅንብር ስራ አስኪያጅ የሆነችው ኢሪና አንድሪያ ቫሎና ስለ ሂደቱ እንዲህ ትላለች።
ነፍሳቱን እንዴት ማድረቅና ማዘጋጀት እንደሚቻል ለማወቅ ያደረግነው ጥናት ወደ 3 አመት ገደማ ፈጅቶብናል። በዚህ ጊዜ ውስጥ ማሰልጠንና አስፈላጊውን ልምድ መቅሰም እንዲሁም ከጤና ጥበቃ ሚኒስቴርና ከዓለም አቀፍ ብቃቶች ፍቃድ ማግኘት ተችሏል። አሁን ምርቶቹን በማብዛትና በማሻሻል ላይና ምርታችንን ለመጨመር አስፈላጊ የሆኑ ቁሳቁሶች እንዲኖሩን እያደረግን ነው። ይህ እንግዲህ በማዳጋስካር የተመጣጠነ የምግብ ጥረትን ለመዋጋት የኛ አስተዋጽኦ ይሆናል።
የጋቢና ቤ የሮብ ምሽት መሰናዶ እዚህ ላይ ተጠናቀቀ። አብራችሁን ስላመሻችሁ እናመሰግናለን። ኤደን ገረመው፣ ኤልያስ አስማረ እንዲሁም ከመላ የስቱዲዮ ባለሙያዎች ጋር እንሰናበታለን። ደህና እደሩ።